የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መስከረም 24 2014 ዓ.ም ዝግጅታችን ጀመረ።
ስልጣን ሰጪውም ሆነ ነሺው የኢትዮጵያ ሕዝብ ብቻ ነው። ስለሆነ የሀገራችን ፖለቲከኞችና የፖለቲካ ፓርቲዎች ለዲሞክራሲው መንገድ በሚካሄድ ሕጋዊ ምርጫ ብቻ በመሳተፍ ሕዝባችሁንና ሀገራችሁን የምታገለግሉበት ሰላማዊ የፉክክር መድረኩን ብቻ እንድትመርጡ ለማሳሰብ እወዳለሁ።
የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ ናቸው። የብልጽግና ፓርቲ አብዛኛውን የፓርላማ መቀመጫ ባሸነፈበት ስድስተኛው ምርጫ በተሰየመው የህዝብ ተወካዮች ምክር ቤት ፊት ዛሬ የቀረቡት ዶክተር አብይ አህመድ ለመጪው 5 ዓመት የስልጣን ዘመን ጠቅላይ ሚኒስትር ሆነው ቃለ መሐላ ፈጽመዋል። እነዚህንና ሌሎች ዝግጅቶችን በምሽቱ ቅንብር እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአትቪው አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ እንደመጣለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። የብልጽግና ፓርቲ አብዛኛውን የፓርላማ መቀመጫ ባሸነፈበት ስድስተኛው ምርጫ በተሰየመው የሕዝብ ተወካዮች ምክር ቤት ፊት ዛሬ የቀረቡት ዶክተር አብይ አህመድ ለመጪው 5 ዓመት የስልጣን ዘመን ጠቅላይ ሚኒስትር ሆነው ቃለ መሐላ ፈጽመዋል። ጠቅላይ ሚኒስትሩ በዓለ ሲመት ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። የብልጽግና ፓርቲ አብዛኛውን የፓርላማ መቀመጫ ባሸነፈበት ስድስተኛው ምርጫ በተሰየመው የሕዝብ ተወካዮች ምክር ቤት ፊት ዛሬ የቀረቡት ዶክተር አብይ አህመድ ለመጪው 5 ዓመት የስልጣን ዘመን ጠቅላይ ሚኒስትር ሆነው ቃለ መሐላ ፈጽመዋል። የጠቅላይ ሚኒስትሩ በዓለ ሲመት በይፋ በተካሄደበት የመስቀል አደባባይ ስነ ስርዓት ላይ የአገሮች መሪዎችና እንግዶች ተገኝተዋል። ይህንን አጋጣሚ እንደ ሀገር በጥንቃቄ ጥቅም ላይ እናውለው ያሉት ጠቅላይ ሚኒስትር አብይ ሂደቱ በኢትዮጵያ የመንግስትነት አስተዳደር ዘመን ለመጀመሪያ ጊዜ ግልጽና ተአማኒ ምርጫ የተካሄደበት እንደሆነ ተናግረዋል። ህዝባዊ ቅቡልነት ያገኘ መንግስት የተመሰረተበት ነው ብለዋል ጠቅላይ ሚኒስትሩ አክለው። በበዓለ ሲመቱ ላይ የተናገሩ አንዳንድ የአፍሪካ ሀገሮች መሪዎች ጠቅላይ ሚኒስትሩ በምርጫ ያረጋገጡት ቅቡልነት በሀገራቸው ሰላም ለማምጣት እንደሚያግዛቸው ተስፋቸውን ገልጸዋል። ያለፈው ምርጫ ዶክተር አብይ አህመድ ባሮጌው ፓርላማ ዘመን ወደ መራሄ መንግስቱ ስልጣን ከዘለቁ ወዲህ ለመጀመሪያ ጊዜ የተሳተፉበት ነው። ሪፖርተሮቻችን የዕለቱን የተለያዩ ክንውኖች ተከታትለዋል። ከዜና በኋላ በመጽሔት ክፍለ ጊዜ እናሰማችኋለን። የምርመራ ጋዜጠኞችን ያካተተ አንድ ዓለም አቀፍ ጥምረት በዓለም ዙሪያ ያሉ መሪዎች በውጭ ሀገሮች በድብቅ ያከማቹትን ሀብት መጠን የሚገልጽ ሰነድ ይፋ አደረገ። የኬንያው ፕሬዚደንት ኡሁሩ ኬንያታና የዮርዳኖስ ንጉሥ አብዱላ ቢን አልሐሰን በቢሊዮኖች የተቆጠሩ ዶላሮች በውጭ ባንኮች ማስቀመጣቸው ይፋ ከተደረጉ መሪዎች መካከል ይገኙበታል። በዚህ ዙሪያ የአሜሪካ ድምፅ ያጠናቀረውን ዘገባ ስመኝሽ የቆየ ታቀርበዋለች።
መቀመጫውን በዩናይትድ ስቴትስ ዋሽንግተን ዲሲ ያደረገው የምርመራ ጋዜጠኞች ጥምረት ፓንዶራ ፔፐርስ በመባል በሚታወቀው ሰነዱ በውጭ ሀገራት በሚገኙ የሚስጥር ተቀማጭ ሂሳቦች ውስጥ በቢሊዮኖች የሚቆጠር ዶላር መደበቃቸውን ይፋ ካደረገው መሪዎች መካከል አንዱ የኬንያው ፕሬዝዳንት ኡሁሩ ኬንያታና ቤተሰቦቻቸው ናቸው። ጥምረቱ ያገኛቸው ማስረጃዎች እንደሚያመለክቱት ኬንያታና ቤተሰቦቻቸው ግማሽ ቢሊዮን ዶላር የሚሆን ገንዘብ በሰባት ፋውንዴሽኖችና ከታክስ ነጻ በሆኑ እንደ ፓናማና የብሪቲሽ ቨርጅን ደሴቶች ተብለው በሚጠሩት ሀገራት ውስጥ አስቀምጣዋል። ከ14 የተለያዩ ምንጮች የተገኙ ወደ 12 ሚሊዮን የሚጠጉ ሰነዶችን የመረመረውና በዓለም ዙሪያ የሚገኙ 650 ጋዜጠኞች የተሳተፉበት ጥምረት የዮርዳኖስ ገዢዎችም በተመሳሳይ ከ106 ሚሊዮን ዶላር በላይ ገንዘብ በማውጣት በማሊቡ፣ ካሊፎርኒያ፣ ዋሽንግተንና ሌሎች አካባቢዎች ምቹ መኖሪያ ቤቶችን መገንባታቸውን ይፋ አድርጓል። የሪፖርቱን ይፋ መሆን ተከትሎ የንጉስ አብደላ ቢሮ ዛሬ በሰጠው ምላሽ እንዳስታወቀው ንጉሱ በዩናይትድ ስቴትስም ሆነ በዩናይትድ ኪንግደም ንብረት ያላቸው መሆኑ ያልተለመደም ያልተገባም አይደለም ብሏል። የንብረቶቹ ለህዝብ ይፋ ለመሆን ከደህንነትና የግል ሚስጥርን ከመጠበቅ አንጻር መሆኑን የገለጸው ምላሽ ንጉሱ ንብረቶቹን ለማስተዳደር የሚያወጡት ወጪ የግል እንጂ የመንግስት ገንዘብ አለመሆኑንም ቢሮ ጨምሮ ገልጿል።
የቦኮ ሐራም ታጣቂዎች በሰሜን ማዕከላዊ ናይጄሪያ ለነዋሪዎች ገንዘብ እየሰጡና በተዋጊነት እየመለመሉ በርካታ ስፍራዎችን እየተቆጣጠሩ መሆኑን የአካባቢ ባለስልጣናትና የክፍለ ሀገሩ የማስታወቂያ ኮሚሽን መናገሩን ሮይተርስ ዘገበ። የጦር ሰራዊቱ በጸረ ሽምቅ ተዋጊ እንቅስቃሴው ስኬት እያስመዘገበ መሆኑን ሲናገር ከርሟል። ይሁን እንጂ በብዛት በሰሜን ምስራቅ ናይጄሪያ የሚንቀሳቀሰው ቦኮ ሐራም ከዋና ከተማዋ ጋር በሚዋሰኑ አካባቢዎች መስፋፋቱ አሳሳቢ ነው ተብሏል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ከትናንት በስቲያ ቅዳሜ በሜዲትራኒያን ባህር አደጋ ላይ የነበሩ ቢያንስ 65 የሚሆኑ ስደተኞችን የኢጣሊያ እቃጫኝ መርከብ ደርሶ ሕይወታቸውን ማትረፉ ተዘገበ። አሶ ቬንቲኖቬ የተባለው መርከበኞች ሲናገሩ የሚበዙት በተዳከመ የእንጨት ጀልባ ተሳፍረው የነበሩት ሴቶችና ልጆች መሆናቸውን ገልጸው በመልካም የጤና ሁኔታ ላይ እንዳሉ ተናግረዋል። መጠን በላይ የተጨናነቀው ጀልባ ሞተሩ ተበላሽቶ ባህሩ ላይ ሲዋልል ሲበርድ የተባለው የበጎ አድራጎት ድርጅት ሜዲትራኒያን ባህር መሃል ላይ አደጋ ላይ ያሉ ፍልሰተኞችን እንዲቃኝ የሚያሰማራው አውሮፕላን እንዳየው ነው የተገለጸው። ፍልሰተኞቹ አንዳቸውም ውሃ ላይ መንሳፈፊያ ሰደሪያ ያለበሱ እንደነበሩ ነው መርከበኞቹ የገለጹት። ይህ በዚህ እንዳለ ባለፈው ቅዳሜ ሌሊት የስፔን ሲቪላዊ የባህር ጥበቃ አገልግሎት 48 ፍልሰተኞችን አውጥቶ ሞትሪል ወደምትባል የስፔን ደሴት በማድረስ ሕይወታቸውን ማትረፉ ተዘግቧል። እዚህ የአውሮፓ 2021 ዓመተ ምህረት ብቻ ቢያንስ 44,000 ስደተኞች አውሮፓ ገብተን የተሻለ ኑሮ እናገኛለን በሚል ጉጉት ሕይወታቸውን በህገወጥ አዘዋዋሪዎች እጅ ለአደጋ በማጋለጥ ከሊቢያና ከቱኒዥያ ሜዲትራኒያን ባህርን እንዳቋረጡ ተዘግቧል። ዓለም ዙሪያ ወደ ተጠናቀሩ የኮቪድ-19 ዜናዎች ስንሻገር ኒውዚላንድ ኮቪድ-19ን ማስወገድ የሚለውን ስትራቴጂዋን በዴልታው ቫይረስ የተነሳ እንደምትቀይረው አስታወቀች። የኒውዚላንድ ጠቅላይ ሚኒስትር ጃሲንዳ አርደን ከጊዜ በኋላ ይህንን ያካሄድ ለውጥ ማድረግ እንደነበረብን እናውቅ ነበር ብለዋል። የዴልታው ቫይረስ ስርጭት ስልታችንን አፋጥነን መንገዱን እንድንቀይር አድርጎናል ያሉት አርደን አሁን ለመርሃ ግብራችን ክትባቱን በማዳረስ ድጋፍ እንሰጣለን ሲሉ አስረድተዋል። ኒውዚላንድ ባለፈው ዓመት አንድም የኮሮና ቫይረስ ተጋላጭ እንዳይገኝ በማድረግ ክንዋኔ ማስመዝገቧ ሲታወስ፣ አሁን ግን በፍጥነት በሚተላለፈው ዴልታው የቫይረሱ ዝርያ የተነሳ ያንን ክንዋኔ ለመድገም አልቻለችም። ዛሬ 29 አዲስ ተያዦች መመዝገባቸውን የሀገሪቱ ባለስልጣናት አስታውቀዋል። የዩናይትድ ስቴትሱ የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ መረጃ ማዕከል ዛሬ ባወጣው አሃዝ እንዳሳየው በዓለም ዙሪያ የተረጋገጠው የቫይረሱ ተጋላጭ ቁጥር 235 ሚሊዮን ገብቷል። ሕይወታቸውን ያጡት ሰዎች ደግሞ ወደ 5 ሚሊዮን ተቃርበዋል። በዩናይትድ ስቴትስ የኒውዮርክ ከተማ የትምህርት ቢሮ ሰራተኞቹ በሙሉ የኮቪድ-19 ክትባት መከተብ እንዳለባቸው ያስተላለፈው ትዕዛዝ ከዛሬ ሰኞ ጀምሮ ስራ ላይ ውሏል። ትዕዛዙን አክብረው ባልተከተቡ ሰራተኞች ምትክ ምን ያህል ጊዜያዊ መምህራንና ሌሎችንም ሰራተኞች መቅጠር እንደሚያስፈልጋቸው ባለስልጣናቱ እየተጠባበቁ ናቸው። በተሰጠው የጊዜ ገደብ መከተባቸውን የሚያሳይ ማስረጃ የማያቀርቡ ሰራተኞች ካለ ደሞዝ ክፍያ እረፍት እንዲወስዱ ይደረጋል ተብሏል። ኒውዮርክ ከተማ ከንቲባ ቢል ደ ብላዚዮ በቴሌቪዥን ባደረጉት ቃለ መጠይቅ ሌሎቻችሁም የከተሞች ከንቲባዎች የቅዝቃዜው ወቅት ከመምጣቱና ከባድ ሁኔታ ከመፈጠሩ በፊት አስቀድማችሁ የክትባት ግዴታውን ተግባራዊ አድርጉ ሲሉ ተማጽኖ አሰምተዋል። አፍጋኒስታን ውስጥ ስልጣን ላይ ያለው ታሊባን የጸጥታ ኃይሎቹ ዋና ከተማዋ ካቡል ያሉ የኮራዛን ክፍለ ግዛት እስላማዊ መንግስት ቡድን ህዋስ መደምሰሳቸውን ገለጸ። የህዋሱ አባላት በሙሉ ተገድለዋል ሲል ታሊባን ዛሬ አስታውቋል። ሌሊት ላይ ጥቃቱ የተካሄደው ትናንት ቀን ላይ ካቡል በሚገኘው ትልቁ መስጊድ የቦምብ ፍንዳታ ከደረሰ ከጥቂት ሰዓታት በኋላ መሆኑን የተገለጸው። በካቡሉ መስጊድ ላይ ትናንት ስለደረሰው የቦምብ ጥቃት ኃላፊነት የወሰደ ወገን የለም። ታሊባንም ሌሊት ላይ አይሲስ ኬ ተብሎ በሚጠራው ቡድን ላይ የወሰደው እርምጃ ለትናንቱ ጥቃት ምላሽ ይሁን አይሁን የተናገረው ነገር የለም። የካቡል ነዋሪዎች ሌሊቱን ከባድ ፍንዳታና ተኩስ መስማታቸውን ገልጸዋል። አይሲስ ኮራዛን ታሊባን በተናገረው ላይ እስካሁን ምላሽ አልሰጠበትም። ለሰዓቱ ያለን ዜና በዚሁ ተጠናቀቀ።
ቆንጅት ታይን ለዓለም ዜናዎች እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ መስከረም 24 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የዕለቱን አብይ ርዕስ እናስደምጣችሁ። በኢትዮጵያ ብሔራዊ መግባባት እንዲፈጠር የሀገሬው ሕዝብ ብርቱ ጥረት እንዲያደርግ ፕሬዝዳንት ሳህለ ወርቅ ዘውዴ አስገነዘቡ። በአመጽና በትግል ኢትዮጵያ ውስጥ ስልጣን መያዝ እንደማይቻልም ገልጸው አስጠነቀቁ። ኢትዮጵያውያን በሀገራቸው ሉዓላዊነትና ብሔራዊ ጥቅም ከማንም ጋር እንደማይደራደሩም ገልጸዋል። በዚህ አመት የመንግስት ገቢ ከ600 ቢሊዮን ብር በላይ ለማድረስም ግብ እንደተያዘም አስታውቋል። መለስካቸው አመሃ ዝርዝር አለው።
ፕሬዚዳንት ሳህለወርቅ ዘውዴ በስድስተኛው የፌዴሬሽንና የህዝብ ተወካዮች ምክር ቤቶች የጋራ መክፈቻ ስነ ስርዓት ላይ ባደረጉት ንግግር ባለፉት 3 የለውጥ ዓመታት ባሉት ጊዜ አገሪቱ ያጋጠማትን ውጣ ውረድ አውስተዋል። ለውጡን ተከትሎ የመጣውን ተግዳሮት ባነሱበት በዚህ ንግግራቸው በተለይ ከአንድ ዓመት ወዲህ በሰሜን ኢትዮጵያ ለዓመታት በተሰማራው የሀገሪቱ መከላከያ ኃይል ላይ የተፈጸመውን ድርጊት አስነዋሪ ነው ብለውታል። እንደዚሁም በሌሎች የሀገሪቱ ክፍሎች በሰላማዊ ዜጎች በሕዝብና በመንግሥት ተቋማት ላይ ሲፈጸሙ የተስተዋሉ ድርጊቶች ከሕግና መርህ ከሞራል እሴቶቻችንና ባህሎቻችን ያፈነገጡ ነበሩ ያሉት ፕሬዚዳንቷ ከእንግዲህ ለውጥም ሆነ ሥልጣን በኢትዮጵያ እውን ይሆንበታል ያሉትን መንገድ አመላክተዋል።
በአመፅና በጠመንጃ ትግል አሊያም ንጹሐንን በማሸበር የሚገኝ ሥልጣን ከዚህ በኋላ በኢትዮጵያ ምድር የማይፈጠር መሆኑ ሊታወቅ ይገባል። ሥልጣን ሰጪውም ሆነ ነሺው የኢትዮጵያ ሕዝብ ብቻ ነው። ስለሆነ የሀገራችን ፖለቲከኞችና የፖለቲካ ፓርቲዎች ለዲሞክራሲው መንገድ በሚካሄድ ህጋዊ ምርጫ ብቻ በመሳተፍ ህዝባችሁንና ሀገራችሁን የምታገለግሉበት ሰላማዊ የፉክክር መድረኩን ብቻ እንድትመርጡ ለማሳሰብ እወዳለሁ። በዲሞክራሲያዊ ስርዓት ሁሉም ነገር ከህግ በታች ነው።
የሀገሪቱን ህልውናና የህዝብን አንድነት እንዲሁም ደህንነት አደጋ ላይ የሚጥሉ ለቀውስም ምክንያት ሆነው የኖሩ ልዩነቶችንም መፍታት የሚቻለው በውይይት እንደሆነ አስገንዝበዋል።
የምንመኘው ብሔራዊ መግባባት ይፈጠር ዘንድም ሆደ ሰፊነት፣ መተማመን፣ መመካከር፣ ህብረትና አንድነት፣ የውይይትና የክርክር ባህሎችን ማዳበር ይኖርብናል። በሌላ በኩል ደግሞ ፍትህና ተጠያቂነትን ማስፈን፣ የተጎዱን መካስ፣ ማህበራዊ ፍትህ ማስፈን ይገባል። ብሔራዊ መግባባት ነጠላ ሁኔታ ሳይሆን ረጅም ጊዜ የሚሻ የለውጥ ሂደት በመሆኑ በሀገራችን ብሔራዊ መግባባት ይመጣ ዘንድ መላው ኢትዮጵያውያን ያላሰለሰ ድጋፍ ልናደር ይገባል።
ፕሬዚዳንት ሳህለወርቅ ዘውዴ የሀገሪቱን ሉዓላዊነትና ብሔራዊ ጥቅም በተመለከተም ለምክር ቤቶቹ አባላት የሚከተለውን ብለዋል።
ሀገራችን ኢትዮጵያ በረጅም ዘመን የሀገረ መንግስት ታሪኳ ሉዓላዊነቷና ብሔራዊ ጥቅሟ ለየትኛውም ኃይል አሳልፋ ሰጥታ አታውቅም። ዘላለማዊ ክብርና ምስጋና ለቀደም አባቶቻችንና እናቶቻችን ይሁንና ኢትዮጵያ የነጻነት ምልክት ሆና ኖራለች። ታሪክም በደማቅ ቀለም ጽፎ ሲዘክራት ይኖራል። በደም የተጻፈን ታሪክ ብዕር ቀለም ሊለውጠው አይችልም። ኢትዮጵያውያን አሁንም ሆነ ወደፊት በሀገራችን ሉዓላዊነትና ብሔራዊ ጥቅም ከማንም ጋር አንደራደርም። በመሆኑም የሀገራችን የውጭ ግንኙነት ፖሊሲ መርህ የኢትዮጵያን ሉዓላዊነት የሚያስከብር፣ ብሔራዊ ጥቅማችንንና ክብራችንን የማያጎድል፣ የግዛት አንድነትና ዳር ድንበራችንን የሚያስጠብቅ ሆኖ ይቀጥላል።
ከሀገሪቱ ጂኦፖለቲካዊ አቀማመጥና አዲስ ከተፈጠሩ ዓለም አቀፋዊ ሁኔታዎች ጋር አያይዘውም መንግስት ይከተለዋል ያሉትን የአካባቢያዊ ግንኙነቶችን አቅጣጫ ፍንጭ ሰጥተዋል።
ኢትዮጵያ በምትገኝበት የአፍሪካ ቀንድ የቀይ ባህር፣ ባቤል መንደብ፣ የኤደን ባህረ ሰላጤና የቀጠናው አካባቢ የሀያላኑ ሀገራት ፍጥጫ ከጊዜ ወደ ጊዜ እየጨመረ መጥቷል። በእነዚህ አካባቢዎች በሚደረጉ አበይት ክንዋኔዎች ኢትዮጵያ የሩቅ ተመልካች ልትሆን አይገባም። በመሆኑም ከጎረቤት ሀገራት እንደዚሁም በቀጠናው ካሉ ተቋማት ጋር በመቀናጀት በቀጠናው የኢትዮጵያን ብሔራዊ ጥቅም የማስጠበቅ ስራ በትኩረት ይሰራል። ከጎረቤት ሀገራት ጋር ያለን ግንኙነት በአካባቢያችን ዘላቂ ሰላምን፣ ማህበራዊ መስተጋብርን፣ ኢኮኖሚያዊ ትስስርንና የጋራ ብልጽግናን ለማምጣት የሚያስችል ስትራቴጂ በመንደፍ ተግባራዊ ይደረጋል።
ፕሬዚዳንቷ በዚህ የፖሊሲ ንግግራቸው ስለተለያዩ ማህበራዊ አገልግሎቶች፣ ስለ ምጣኔ ሀብታዊ እቅዶችና ሌሎች ጉዳዮች ጠቅላላ አቅጣጫዎችን አመላክተዋል። በተለይ የኑሮ ውድነትን ለመቀነስ ወይም ለማስተካከል፣ የንግድ ስርዓቱን ለማረምና የመሳሰሉት ምጣኔ ሀብታዊ ጉዳዮች በዚህ ዓመት ግብ ተቀምጦላቸው የሚከናወኑ እንደሆኑ አብራርተዋል። የመንግስት ገቢን ለማሳደግ የታቀደውንም ገልጸዋል።
የመንግስት ገቢን በ2014 በጀት ዓመት 6.9 ቢሊዮን ብር ለማድረስ ግብ የተጣለ ሲሆን ከዚህ ውስጥ 83% የሚሆነው ገቢ ከታክስ ለመሰብሰብ ግብ ተጥሏል። በ2014 ዓመተ ምህረት በጀት ዓመት ጠቅላላ የሸቀጦች የውጭ ንግድ ገቢ 5.25 ቢሊዮን ዶላር እንደሚደርስ ግብ ተጥሏል።
በነገ ዕለት ጠቅላይ ሚኒስትር አብይ አህመድ ለተወካዮች ምክር ቤት የካቢኔ አባሎቻቸውን አቅርበው እንደሚያሾሙ ይጠበቃል። በዛሬው ዕለት የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎና ምክትል አፈ ጉባኤ ወይዘሮ ሎሚ በዶ እንዲሁም የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገርና ምክትል አፈ ጉባኤ ወይዘሮ ዛሃራ ኦመድ አሊ በምክር ቤቶቹ ፊት ቃለ መሐላቸውን ፈጽመዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። ወደ ትንታኔው መጽሔት ዝግጅታችን እናልፋለን። ከዚሁ ከህዝብ ተወካዮች ምክር ቤት ከተደረገው ስነ ስርዓት ጋር በተያያዘ ነው ተከታዩ መሰናዷችን። በህዝብ ተወካዮች ምክር ቤት ተገኝቶ በዓሉን ሲከታተል የቆየው አንዱ ዘጋቢያችን እስክንድር ፍሬው ነው። እስክንድርን መስመር ላይ ይዘነዋል። እንዳደመጥ ነው የኢትዮጵያ ፕሬዚዳንት ሳህለወርቅ ዘውዴ ያደረጉትን የፖሊሲ ንግግር አስደምጠናችሁ ነበረ። እስክንድር እንደምናመሸ። አንተ ደግሞ ከህዝብ ተወካዮች ምክር ቤትና ውጪ ያለውን ሁኔታ እንድትነግረን በስልክ መስመራችን ላይ ይዘንሃል። እስክንድር ድምጽህ ትንሽ ዝቅ ብሏል። ድምጽህን ትጨምርልናለህ? ከፍ አድርገህ ትነግረናለህ? እንግዲህ ጠቅላይ ሚኒስትር አብይ
ጠቅላይ ሚኒስትር አብይ አህመድ ለአምስት ዓመታት የስልጣን ዘመን ዛሬ ቃለ መሐላ ፈጽመዋል። ህዝብ ተወካዮች ምክር ቤት ነበራቸው። አንዳንድ አስተያየቶችን አድርሳችሁናል። እሱን ቆየት ብለን እናስደምጣለን። የከተማው ድባብ ምን ይመስላል? በቴሌቪዥን መስኮት ስንመለከተው ደመቅ ያለ ስነ ስርዓት እንዳለ አይተናል። አንተ ደግሞ እንደ አንድ ጋዜጠኛ የከተማውን ድባብ እንዴት አየኸው?
እንግዲህ ጽዮን፣ ይህ የመንግስት ምስረታ ስነ ስርዓት በተለያየ ምክንያቶች ሲጠበቅ የነበረ ነው ማለት ይቻላል። ምርጫው በኮሮና እና በሌሎች የተለያዩ ምክንያቶች ወደፊት ሲራዘም ቆይቶ በኋላ ላይ የተካሄደ ምርጫ ነው። ከዛም በኋላ የነበሩ አንዳንድ ሂደቶች ነበሩ። እነዚህ ሁሉ ተደማምረው እንግዲህ የምርጫው ሂደት በኋላም ውጤቱ አሁን ደግሞ የመንግስት ምስረታ እንደዚህ ሰዎች እንዲጠብቁት አድርጓል ማለት ይቻላል። አጠቃላይ የነበረው ድባብ በተለይ በፓርላማ አካባቢ ደግሞ ደመቅ ያለ ነበር ማለት ይቻላል። ጽዮን፣ አንቺም እንዳልሽው እንደምታውቂው ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትር ከሆኑ በኋላ በምርጫ ሲሳተፉና በመራጩ ህዝብ ሲዳኙ የመጀመሪያ ጊዜ ነው። ፓርቲያቸው ማሸነፉንም ለእርሳቸው እንደተሰጠ የመተማመኛ ድምፅ መቁጠር እንደሚቻል ያነጋገርኳቸው ሰዎች አስረድተዋል። ምርጫው የተካሄደውም እርሳቸው በመሩት የለውጥ ሂደት እንደገና ከተዋቀሩት የዲሞክራሲ ተቋማት አንዱ በሆነው ብሔራዊ ምርጫ ቦርድ ነው። ይህ ቦርድ ደግሞ ተአማኒ ምርጫ ማካሄዱን ገልጿል። እናም አሁን ያሉት ተአማኒ በሆነው የምርጫ ሂደት የተመሰረተ ምክር ቤትና ጠቅላይ ሚኒስትር መሆናቸውን ዛሬ የተስተጋባው በዛ ምክር ቤት አካባቢ የሚያነጋገርኳቸው ሰዎች የገለጹት። ሌላው ትኩረት ለመሳቡና የተለየ ትኩረት ለመሳቡ ምክንያቱ ሲሆን አብዛኛዎቹ ያነጋገርኳቸው ሰዎች እንደ መደበኛ የመንግስት ምስረታ ሂደት ብቻ አይቆጥሩትም። ሂደቱን ከኢትዮጵያ በተቃራኒ ቆሙ ባሏቸው የአንዳንድ ሀገራት መንግስታትና አንዳንድ ዓለም አቀፍ ተቋማት ላይ እንደተገኘት ጭምር ይቆጥሩታል። ይህ ደግሞ የክልል መንግስታት አቋም ጭምር ነው። ሰሞኑን ለምሳሌ የሲዳማ ክልል ፕሬዚዳንት ዘመን በድጋሚ የተመረጡት አቶ ደስታሌ ደግሞ ለምክር ቤቱ ባደረጉት ንግግር አንዳንድ ሀገራትና ዓለም አቀፍ ተቋማት ኢትዮጵያውያን መሪዎቻቸውን ራሳቸው እንዲመርጡ አይፈልጉም ሲሉ ከሰዋል። እነሱ የሚፈልጉት በሽግግር መንግስት ስም የሀገር ውስጥ ተባባሪዎቻቸውን ወደ ስልጣን ማምጣት ነው ብለዋል አቶ ደስታሌ ደግሞ።
እስክንድር፣ እንግዲህ ሰዓታችንን
በሌሎችም የመንግስት ባለስልጣናት
እስክንድር እንግዲህ ሰዓታችንን በአግባቡ እንድንጠቀም እነዚህን አስተያየቶች በቀጣይ እንመለስባቸዋለን። እንደው አጠር አድርገህ በጠቅላይ ሚኒስትሩ በዓለ ሲመት ላይ የተገኙ የአፍሪካ ሀገራት መሪዎች መልእክቶች አስተላልፈዋል እና አጠር አድርገህ ምን ይመስሉ ነበር ይዘቶቹ?
እንግዲህ በጠቅላይ ሚኒስትሩ በዓለ ሲመት ላይ አንቺም እንዳልሽው የተለያዩ የአፍሪካ ሀገራት መሪዎች ተገኝተዋል። አፍሪካ ህብረት በነገራችን ላይ የስድስተኛውን የኢትዮጵያ ምርጫ ከታዘቡ ተቋማት አንዱ ነው። የአፍሪካ ህብረት ታዛቢዎች ቡድን መሪ የቀድሞው የናይጄሪያ ፕሬዚዳንት ኦሊሰጎን ኦባሳንጆ ሲናገሩም ለጋዜጠኞች ምርጫው ካለፉት አምስት ተከታታይ ምርጫዎች ከመራጮች ተሳትፎ አንጻር እጅግ የተሻለ ነው ማለታቸው ይታወቃል። በዛሬው በዓለ ሲመት ላይም የናይጄሪያ፣ የሴኔጋል እንደዚሁም የምስራቅና መካከለኛው አፍሪካ ሀገራት መሪዎች የተለያዩ ሀገራት መሪዎች ተገኝተዋል፣ ንግግሮችንም አድርገዋል። በንግግሮቻቸውም እንግዲህ ጠቅላይ ሚኒስትሩ በስልጣን ዘመናቸው በሀገራቸው ሰላም እንደሚመጣ ተስፋቸውን ገልጸዋል። የኬንያው ፕሬዚዳንት ኡሁሩ ኬንያታ ለምሳሌ ወደ ሰላም የሚደረገውን ሂደት ለመደገፍ ዝግጁ መሆናቸውን ገልጸዋል። የጅቡቲው ፕሬዚዳንት ኢስማኤል ኦማር ጊሌም ኢትዮጵያ በፈተናዎች ውስጥ ስታልፍ ይበልጥ ጠንክራ እንደምትወጣ ተናግረዋል። በዚህ መንገድ በተለይም በሀገሪቱ ሰላም እንዲሰፍን ያላቸውን ምኞትና የጠቅላይ ሚኒስትሩ አዲስ የስልጣን ዘመንም ለዚህ እንደሚያግዛቸው ተስፋቸውን ገልጸዋል። ሲሆን
እሺ፣ እስክንድር እንግዲህ በጣም እናመሰግናለን የከተማውን ሁኔታ ያለውን ነገር ስለገለጽክልን። በነገው ምሽት ደግሞ ጠቅላይ ሚኒስትሩ ካቢኔያቸውን ያቋቁማሉ ተብሎ ይጠበቃል። ያንን ተጨማሪ መረጃዎች ይዘን እንመለሳለን። ለአሁኑ ግን እናመሰግናለን። አንተው ወደ አሰባሰብከው አስተያየት ነው የምናልፈው። ለአሁኑ እግዚአብሔር ይስጥልን። መልካም ምሽት እስክንድር። ሲል እንዳልነው ዘጋቢያችን እስክንድር ፍሬው የህዝብ ተወካዮች ምክር ቤት በቆየበት ጊዜ አዲስ የህዝብ ተወካዮች ምክር ቤት ተመራጭ አባል አግኝቶ አስተያየታቸውን ጠይቋቸዋል። ራሳቸውን ከሚያስተዋውቁበት አስተያየታቸውን እናዳምጣለን።
እሸቱ ተመስገን ገላን እባላለሁ። የመጣሁት ከሰበታ ሐዋስ ወረዳ ነው ተመርጬ። እንዲሁም የምሰራው አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሮፌሰር። ፓርላማ ስገባ የመጀመሪያ ነው።
ብዙዎቻችሁ የያዛችሁት የመግቢያ ይለፍ ወረቀት ላይ የአዲስ ምዕራፍ መጀመሪያ ይላል እና ምንድን ነው የአዲስ ምዕራፍ መጀመሪያ የሚያደርገው ይሄንን አዲሱን የተወካዮች ምክር ቤት ምስረታ?
እንግዲህ በእኔ እድሜ እኔ አሁን 57 ነኝ። በእኔ እድሜ ያየሁት የጃንሆይን የመጨረሻ አይቻለሁ፣ የደርግን አይቻለሁ፣ የኢህአዴግን አይቻለሁ፣ አሁንን አይቻለሁ። ብዙ ጊዜ በህይወት ዘመናችን ጦርነት ነው ሲወራ ይኖር የነበረው። ሁል ጊዜ ምርጫ ይባላል የውሸት ነው፣ ምርጫ ይባላል አንተ እንኳን መናገር አይተህም ሌላ ችግር የሚፈጠርበት የነበረበት ጊዜ ነው። ስለዚህ ከስር ጀምሮ ዩኒቨርሲቲ ጨርሰን ትምህርቱ እንጀራ ሀብት ሆኖን እዚህ በደረስንበትም ጊዜ ብዙ ችግሮች ነበሩ። እነዛ ችግሮች ሁሉ በደረሱብን ያው በየእስር ቤቱ በየምኑ ስንሆን ከርመን፣ አሁን ላይ ግን አንደኛው ምርጫውን ህዝቡ የኔ ብሎ ማንም ሳያስገድደው ማንም ሳይቀሰቅሰው ይሄ ምርጫ በዲሞክራሲያዊና በግልጸኝነት የተካሄደ ስለሆነ ይሄ አንደኛው ነው አዲስ ምዕራፍ የሚያሰኘው። ሁለተኛው ይሄ የመንግስት ምስረታ እውነት ለመናገር አገሪቷ እዚህ ሰዓት ውስጥ እያለች ችግር ውስጥ እያለች ትልልቅ አገሮች ጫና እየፈጠሩ ባለበት ኢትዮጵያ ደግሞ ተምሳሊት ሆና የአድዋን ጦርነት ነው ልክ እንደዛው ይሄ ትልልቅ አገሮች ጫና እየፈጠሩ ባሉበት አገሪቷ ችግር ላይ ባለችበት ህዝብ ይሁንታ ሰጥቶ ይሄንን መንግስት በመመስረቱ እንደ ሁለተኛ አድዋ ስለሚታይ ይሄ ሁለተኛው ነው እንደ አዲስ ምዕራፍ ሊያስጠራውና ሊያሰኘው የሚችለው።
ጠቅላይ ሚኒስትር አብይ አህመድ አዲስ በተካሄደ ምርጫ ጠቅላይ ሚኒስትር ሆነው መሾማቸው በተለይ አሁን ቅድም የጠቀሷቸውን አገሪቱ ውስጥ ያሉትን ችግሮች አስቸጋሪ ሁኔታ ውስጥ ነው ያለችው ብለዋል ከመፍታት አንጻር ምን የተለየ አቅም ይፈጥርላቸዋል?
በጣም ጥሩ ነው። እንግዲህ ሁል ጊዜ ትራንዚሽን አለ ወይም ደግሞ ሽግግር ጊዜ አለ። በዚህ በሽግግር ጊዜ ይሄንን የምንሄድበትን መንገድ ነው የጠረጉት። አሁን በተጠረገው መንገድ ላይ ህዝቡ ይሁንታ ሰጥቷቸው እኛ ሁላችንም በደስታ እኔ እንደ አርኪቴክት ኢንጂነር፣ እንደ ዩኒቨርሲቲ ፕሮፌሰር፣ እንደ ባለሀብት ማለት እችላለሁ ዛሬ ላይ ሆኜ ይህንን አገር ለማሻገር መንገድ ጠርገውልናል። አሁን ችግር ላይ ነን፣ ህዝብ ይሁንታ ሰጥቷል። በዚህ ውስጥ ሆኖ የህዝቡ ኃይልና የኛ የተማርን መካከለኛም ሆነ በከፍተኛ ደረጃ የተማርን አብረን ስንሆን ይሄ ኃይል ስለሚሰጣቸው ይሄንን ሰላም ለማምጣት አጭር ያደርገዋል ነው። ሌላው እድገቱን ለማምጣት እና ሀገሪቷን ስፕሪንግ ቦርድ ላይ ወይም ለማስፈንጠርም እድል ይሰጣቸዋል ነው።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ ከዚህ የህዝብ ተወካዮች ምክር ቤት ዘገባ ወጣ ብለን ወደ አንድ ሌላ ዘገባ እንወስዳችኋለን። አረና ትግራይ በተሰኘው በተለይ በትግራይ ክልል ውስጥ ባለው እንቅስቃሴ የሚታወቀው የፖለቲካ ፓርቲ አመራር የነበሩት አቶ አብርሃ ደስታ በፖሊስ ቁጥጥር ስር እንደሚገኙ ጠበቃቸው ለአሜሪካ ድምጽ ገልጸዋል። ከቀናት በፊት በቁጥጥር ስር የዋሉት አቶ አብርሃ ፍርድ ቤት ቀርበው በማህበራዊ መገናኛዎች ላይ ካሰራጯቸው መልእክቶችና በህገ ወጥ መንገድ ይዘውታል ከተባለ የጦር መሳሪያ ጋር በተያያዘ መያዛቸው እንደተነገራቸውም ታውቋል። ይህ በእንዲህ እንዳለ ከቅዳሜ ረፋድ ጀምሮ የት እንደደረሰ ሳይታወቅ የቆየው ጋዜጠኛ ተስፋለም ወልደየስ አዲስ አበባ ሜክሲኮ አደባባይ አካባቢ በሚገኘው የፌዴራል ፖሊስ ቅጥር ግቢ ውስጥ ታስሮ እንደሚገኝ መስማቷን የስራ ባልደረባው ለአሜሪካ ድምጽ ተናግራለች። ሀብታሙ ስዩም ዝርዝሩን ያሰማናል።
በትግራይ ክልል ውስጥ ይንቀሳቀሱ ከነበሩ የፖለቲካ ፓርቲዎች መካከል አንዱ የሆነው አረና ለሉዓላዊነትና ዲሞክራሲ ፓርቲ ሊቀመንበር አቶ አብርሃ ደስታ በቁጥጥር ስር ከዋሉ አራት ቀናት አልፈዋል።
የተያዘው ሐሙስ ቀን መስከረም 20 ማለት ነው። የተያዘው አሁን የሚገኝበት አዲስ አበባ ፖሊስ ኮሚሽን 3ኛ ፖሊስ ጣቢያ የሚባለው አራዳ አካባቢ ያለ
የአቶ አብርሃ ጠበቃ የሆኑትን አቶ ተስፋለም በርሄን የሰማናቸው እሳቸው እንደሚሉት አቶ አብርሃ ቅዳሜ ዕለት ፍርድ ቤት ቀርበዋል። በዚያ የተከሰሱበት ምክንያት ይፋ ተደርጎላቸዋል። ክሳቸው በማህበራዊ መገናኛዎች ላይ ከሚያሰራጯቸው መልእክቶች ጋር ከመያያዙ በተጨማሪ ህገወጥ የጦር መሳሪያ በመያዝ ወንጀልም ተጠርጥረው መያዛቸው ይፋ እንደተደረገ የነገሩን ጠበቃው የአቶ አብርሃን መልስም እንዲህ ያስታውሳሉ።
ሰጡት መልስ ምንድን ነው? በሶሻል ሚዲያ ጽፈሃል የተባለው ምናልባት በአዲስ አበባ ከተማ መንግስት ምስረታ ሲደረግ በአዲስ አበባ ውስጥ አላግባብ የሆኑ የትግራይ ተወላጆችን እስር አለ፣ የቢዝነስ ወይም ደግሞ የስራ ቦታዎች ማሸግ አለ፣ ይህን ከንቲባዋ የተከበሩ ከንቲባ ይዩት፣ ይመርምሩት፣ ይህ ችግር እንዲቀረፍ እንደሚሰሩ ተስፋ አደርጋለሁ ብለው ጽፈው ነበር። በፖሊስ ምርመራ በኩል የቀረበው እዚህ በዚህ ቀን የተጻፈ ነው ተብሎ የቀረበ ነገር የለም። ግን ይህ እንደጻፉ አቶ አብርሃ በማግስቱ ነበር የታሰሩት። ግን ወደፊት እንመረምራለን ስላሉ እናየዋለን ስላሉ በግልጽ እነሱ ያቀረቡት ነገር የለም። አጠቃላይ በሶሻል ሚዲያ ይጽፋሉ የሚል ነው የቀረበው። ሽጉጡ በተመለከተ ግን መንግስት የሰጣቸው ነው። ይህ ማስረጃም አቅርበዋል። መንግስት ራሱ ፈቅዶ ጊዜያዊ አስተዳደር አካል ስለነበሩ ትግራይ ላይ ማለት ነው፣ መንግስት ፈቅዶ የሰጣቸው ሽጉጥ ነው። ያው አንድ ሽጉጥ ነው፣ የመንግስት ሽጉጥ ነው ማለት ነው። ይሄ ነው የእሳቸውን መልስ በችሎት የተሰጠ።
ጠበቃ ተስፋለም አቶ አብርሃ በፖሊስ ከተያዙበት ቀን ጀምሮ ከሌሎች ታሳሪዎች በተለየ ለአካል ጉዳትም ሆነ ለሌላ ለሚዳርግ ኢሰብአዊ አያያዝ አለመዳረጋቸውን ተናግረዋል። ከዚያ ይልቅ ከጉዳዩ ጋር ንክኪ የላቸውም የተባሉት ታናሽ ወንድማቸው አብረው መታሰራቸው እንዳሳስባቸው አክለዋል።
ከፖለቲካ ጋር ከምንም ጋር ምንም አይነት ንክኪ የሌለው ትንሹ ወንድማቸው የተያዘ አለ፣ የታሰረ ማለት ነው። እሱ ከእሳቸው ጋር ስለተገኘ ብቻ ነው። ያው ፖሊስ ግን አጣራለሁ የሚለው ነገር አለው። ይሄ ነው ዋናው ችግር፣ ያው የወንድማቸው ጉዳይ ማለት ነው።
በሌላ ዜና ኢትዮጵያን ኢንሳይደር የተሰኘ የበይነ መረብ ላይ የዜና አውታር መስራቹ ጋዜጠኛ ተስፋለም ወልደየስ በፖሊስ ቁጥጥር ስር እንደሚገኝ መስማቷን የስራ አጋሩ ለአሜሪካ ድምፅ ተናግራለች።
በእምነት ወንደሰን እባላለሁ። ተስፋለም ሰራተኛ ኢትዮጵያ ኢንሳይደር ሪፖርተር። ተስፋለም ለመጨረሻ ጊዜ የስልክ ኮንታክት የጠፋብን ቅዳሜ ዕለት ጠዋት 4:45 ጀምሮ ነው። ስለዚህ የመጨረሻውን የኢሬቻን የፕሮቴስት ቪዲዮ ፖስት ከተደረገ በኋላ ነው የጠፋብን። አሁን የሚገኘው ሜክሲኮ ያለ ፌዴራል ፖሊስ ነው። የፌዴራል ፖሊስ ኮሚኒኬሽን የሰጠን መረጃ እሱ ነው።
ይህ ዘገባ እስከተጠናቀረበት ሰዓት ድረስ እምነት ተስፋለምን በአካልም ለማግኘት የታሰረበትንም ምክንያት ለማወቅ እንዳዳገተ ታስረዳለች።
እስካሁን ድረስ ግልጽ አልተደረገልንም። በመስመራችን ያለ ነው። 7 ሰዓት አካባቢ እዛ አካባቢ ለመሄድ ሞክሬ ነበረ። ተፈጠረው ነገር ፌዴራል ፖሊስ ጋር ላይ መድረስ አልቻልንም። አሁንም ወደዛው እየሄድኩኝ ነው። ለጊዜው ቁሙ ብለው ወደዛ ማለት ስለማንችል ቆመናል። ከዚህ በኋላ ሄደን ነው ተቻለንን በአካል ማገናኘት ከቻለን እንዲያገናኙን የምንጠይቃቸው። ምንም መረጃ የለንም እስካሁን ድረስ። ቅድም ሄጄ ነበረ። ቅድም መልሰውን ተመልሽ ይቻለን ነገር አለ። ፍርድ ቤት የሚቀርብ ይመስለናል። እንግዲህ እሱን እየጠበቅን ነው፣ ግን አላገኘነው እስካሁን።
ተስፋለም በቁጥጥር ስር የዋለበት ምክንያት ከጋዜጠኝነቱ ጋር የተያያዘ ነው ብላችሁ ታስባላችሁ? መረጃ እስካሁን ድረስ ያገኛችሁት ምንድን ነው?
ምክንያቱም ማወቅ አልቻልንም፣ ግን ለመጨረሻ ጊዜ ፖስት የተደረገው ቪዲዮ የኦሮሞ ወጣቶች ፕሮቴስት እያደረጉ ጋርንስን እየቀሩ የተነሳና በኢትዮጵያ ኢንሳይደር ዌብሳይት ፌስቡክ ፔጅ ላይ ፖስት የተደረገ ነው። ከዛ በኋላ ነው ተስፋለም እንዲከፍል ያደረገው ወይም በቁጥጥር ስር የዋለው። ስለዚህ እርግጠኛ መሆን ባንችልም ቪዲዮ ነው የሚዞሩ ማድረግ ቻሉ። እስካሁን ግን ከራሱ ከተስፋለም እስከምንሰማ ድረስ የተያዘበትን ወይም ፖሊስ ያለውን ነገር የያዘ የፌዴራል ፖሊስ እስኪያሳውቀን ድረስ ጠብቃለን። ምክንያቱም ተስፋለም በወቅቱ ባጅ ይዟል። እንደ ማንኛውም ጋዜጠኛ የሚሰጠንን ባጅ ተቀብለናል። አብሬው ነበርኩኝ። ባጅን ስንቀበል የራሴን ፊልሜን ለመዘገብ ለጋዜጠኞች የሚሰጠውን የሚዲያ ፓስ ተስፋለም አድርጎ ነበር። ስለዚህ ህጋዊ ሆኖ ነበር እዛ ቦታ ላይ ቪዲዮዎችን እየቀረጸ የነበረው።
በተለያዩ የሀገር ውስጥና የውጭ ሀገራት የዜና አውታሮች ላይ በጋዜጠኝነት የሰራው ተስፋለም ወልደየስ እስር የመጀመሪያው አይደለም። በ2007 የኢትዮጵያ አቆጣጠር እሱና ዞን 9 ተብለው የሚጠሩ የጦማሪ ቡድን አባላት ከ500 በላይ ቀናትን በእስር አሳልፈዋል። የጸረ ሽብር ህጉ ተጠቅሶ የቀረበባቸው ክስ በጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ዋዜማ ከተነሳና ከእስር ከተለቀቀ በኋላ ተስፋለም ወደ ጀርመን ቦን በማቅናት ለጀርመን ድምፅ በጋዜጠኝነት ሰርተዋል። በቅርቡ ወደ ሀገር ቤት በመመለስ ኢትዮጵያን ኢንሳይደር የተሰኘ የበይነ መረብ ላይ አውታር በመመስረት ዘገባዎችን ሲያጋራ ሰንብቷል። በእስር ላይ ስለሚገኙት የአረና ትግራይ ሊቀመንበርና እንዲሁም ከወጣቱ ጋዜጠኛ ተስፋለም ወልደየስ ጋር በተገናኘ ጥያቄዎችን ለማንሳት የፌዴራል ፖሊስ ኮሚሽን የሕዝብ ግንኙነት ባለስልጣናትን ለማግኘት ያደረግነው ጥረት ለዛሬ አልተሳካም። መልሳቸውን እንዳገኘን እናስደምጣችኋለን። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ቻናል ኤስኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭት ነው እየተከታተላችሁ ያላችሁት። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ሁለተኛው አጋማሽ ተከታዩ ዘገባችን እናልፋለን። ወደ ሕዝብ ተወካዮች ምክር ቤት ነው የምንመለሳችሁ። ስድስተኛውን አገራዊ ምርጫ ተከትሎ ዛሬ የተቋቋመው መንግስት የአዲስ ምዕራፍ መጀመሪያ መሆኑን የገለጹ ታዋቂ ኢትዮጵያውያን የሰላምና የጸጥታ ጉዳይ ቅድሚያ ትኩረት መሆኑን እንደሚገባውም አሳስበዋል። በስድስተኛው የህዝብ ተወካዮች ምክር ቤት የመክፈቻ ስነ ስርዓት ላይ በእንግድነት የተገኙትን እነዚህን ኢትዮጵያውያን ያነጋገራቸው እስክንድር ፍሬው ነው። አስተያየቶቹ እንደሚከተለው ይቀርባል።
ፕሮፌሰር መስፍን አርአያ ይባላለኝ። የአእምሮ ሐኪምና መምህር ነኝ። በተጨማሪ ደግሞ የሀገር ሽማግሌዎች መድረክ ሰብሳቢ ነኝ።
ፕሮፌሰር መስፍን አርአያ እንግዲህ በእንግድነት ተጋብዘው በስድስተኛው የህዝብ ተወካዮች ምክር ቤት የመክፈቻ ስነ ስርዓት ላይ ተገኝተዋል። ይህ እንግዲህ ስድስተኛውን ሀገራዊ ምርጫ ተከትሎ የተመሰረተ ምክር ቤት ነው። ጠቅላይ ሚኒስትር አብይ አህመድም የሀገሪቱ ጠቅላይ ሚኒስትር ሆኖ ተመርጠዋል። ለአምስት ዓመታት ሂደቱን እንዴት አዩት?
ሂደቱ እንግዲህ የረጅም ጊዜ ከአምስት ሰዓት በላይ ቢያንስ እኔ ቆሜ የመረጥኩበት ምርጫ ነው እና ብዙ ህዝብ ወጥቶ በየአካባቢ ያሉትን ተወካዮቹን የመረጠበት ምርጫ ነው። ምናልባት ከዚህ በመነሳት ደግሞ ወደፊት የበዙ ተፎካካሪዎች ደግሞ ወደ ምርጫው በሚቀጥለው ጊዜ ይመጣሉ ብዬ ተስፋ አደርጋለሁ። የህዝብ ይሁንታ ያለው መንግስት ነው ዛሬ የተቋቋመው እና እጅግ በጣም ታሪካዊ ነው። ሁላችን እንደምናውቀው 2013 በጣም ተግዳሮት የተሞላበት አመት ነበር። ሰላማዊ በሰላሙም በኩል በተለይ ደግሞ ተፈጥሮና ሰው ሰራሽ የሆኑ ብዙ ተግዳሮቶችን አሳልፈን እዚህ የደረስ ነው። ስለዚህ ሀገራችን በአሁኑ ሰዓት ሰላሙ እና በተለይ ደግሞ ወደፊት የሚታየው የድርቁም፣ የረሃቡም፣ የመፈናቀሉም የመሳሰሉትም ሁኔታዎች ሁሉ በዚህ በተቋቋመ መንግስት እና በሚቋቋመው ካቢኔ ብዙ ስራዎች ወደፊት ይሰራሉ ብዬ በማስብበት ሰዓት ነው እንግዲህ ዛሬው ምርጫ የተካሄደው እና ይህ እንግዲህ በራሱ የራሱ የሆነ ከፍተኛ የሆነ አዎንታ የሆነ እንደምታለው ብዬ አስባለሁ። በተለይ ግድቡ ሁለተኛው ምዕራፍ በተጠናቀቅበት ጊዜ በመሆኑ ወደ ምርት የሚገባበት ጊዜ መሆኑና ከሁሉም ደግሞ የሀገራችን ሉዓላዊነት እየተጠበቀ ባለበት ሰዓት መሆኑ እና ብዙ መልእክቶችን ይልካል። በተለይ ኢትዮጵያን ለማይወዱ የሀገር አንድነትን ለማይወዱ የውጭም እና የውስጥም ወገኖች እና ሰዎች፣ ህዝቦች፣ መንግስታት ራሱ የሆነ መልእክት ይልካል ብዬ አስባለሁ።
የጠቅላይ ሚኒስትሩ እንግዲህ አሁን ለአምስት ዓመት ተመርጠዋል። ቅድሚያ ተግባር ምን መሆን አለበት ብለው ያስባሉ? እሱ እንደ አንድ ዜጋ
ሰላምን ማስከበር፣ የሀገሪቱን ሉዓላዊነት ማስጠበቅ እና ከሁሉ በላይ ደግሞ የኢኮኖሚያችን ማንሰራራት መቻል አለበት። ከሁሉ በላይ እያንዳንዱ ቤት፣ እያንዳንዱ ሰው ጠረጴዛ ላይ ዳቦ መኖር መቻል አለበት። ከሁሉ በላይ እያንዳንዱ የተፈናቀለ ዜጋ፣ እናቶች፣ ሴቶች፣ ህጻናት እና የቆሰሉ አካላቸው እና አእምሯቸው የደማ ህዝቦች ወደ መሻር የሚመጡበት ጊዜ መሆን መቻል አለበት። ይህ ትልቁ ተግዳሮት ነው እና ዋናውና ትልቁ ስራ ሊሆን ይገባል ብዬ የማስበው ይሄ ጊዜ የስርየት ጊዜ መሆን አለበት። ፈረንጆች ሂሊንግ የሚሉት የዛ ሂደት መጠናከሪያ ጊዜ መሆን አለበት ብዬ አስባለሁ እና ብዙ ናቸው ስራዎች። ዋናውና ትልቁ ነገር ግን ሰላም ነው። ስለዚህ እዛ ላይ ትልቅ ትኩረት ይሰጣሉ ብዬ አስባለሁ። እንግዲህ የፓርቲ ውክልና ታማኝነት ብቻ ሳይሆን በአጠቃላይ ግን አገርን ያስቀደመ መንግስት ከላይ እስከታች ድረስ በተዋረድ እስከተሰራ ድረስ ጠቅላይ ሚኒስትሩ ከአምስት ዓመት በኋላ ውጤታማ ይሆናሉ ብዬ አስባለሁ። በእንደዚህ አካል ሄዱ ግን ከአምስት ዓመት በኋላ ደግሞ ወንበራቸው የማይነቃነቅበት ምን ምክንያት የለም።
በጣም አመሰግናለሁ ስለ ጊዜ አትሌት ኃይሌ ገብረስላሴ። እንግዲህ በዚህ በስድስተኛው የህዝብ ተወካዮች ምክር ቤት መክፈቻ ስነ ስርዓት ላይ ነው ያገኘን። አብዛኞቹ የለበሱትን ያደረጉትን ያንጠለጠሉትን የይለፍ ወይም መግቢያ ካርድ አይተህ ከሆነ የአዲስ ምዕራፍ መጀመሪያ ይላል። ምንድን ነው የአዲስ ምዕራፍ መጀመሪያ የሚያደርገው? ይሄን እኔን አባባል ስትጋራለህ ወይ?
እንግዲህ ምንድን ነው መሰላችሁ፣ ያለፉት ወራቶች ልበል ያለፉት ጥቂት አመታት የነበረው የኢትዮጵያ ውስጥ እንደ ኢትዮጵያዊ በስጋቶች ታጀበ ነበረ። ሀገር ይፈርሳል አይፈርስም? ሀገር አታፈርስም አላስፈርስም? ሀገር እንዲት ሆናለች አትሆንም? በሚሉ መካከል ስለሆነ ሁላችንም እኔም እንደ ነዋሪነቴ ይሄንን እጋራዋለሁ። ምክንያቱም አዲስ ምዕራፍ ብለን ሁላችንም ስጋት ላይ በእውነት እንደምታውቁት ብዙ ወዳጅ የሆኑ ሀገሮች ራሱ ብዙ ርብርቦች የተደረገበት ወቅት ነው። እኔ እንደ ኢትዮጵያዊነት አንድ የጸጥታ ምክር ቤት በዚች ሀገር ላይ በስምንት ወር ውስጥ ዘጠኝ ጊዜ መሰብሰብ ማለት ትንሽ አስቸጋሪ ነገር በእውነት እንደ ኢትዮጵያዊነት እንደ ዜጋ እንዴ ስጋት ውስጥ ነበርን። ያ ስጋት እንግዲህ ይሄንን አመጣ። ያ ስጋት እንግዲህ ከምርጫ ጀምሮ ምርጫ ይካሄዳል አይካሄድም፣ ይኖራል አይኖርም፣ ከዛ ደግሞ መጣና ደግሞ ጭራሽ መንግስት ይመሰረታል አይመሰረትም እየተባለ ባለበት ነው እንግዲህ ይሄ መንግስት የተመሰረተው። እንደ ኢትዮጵያዊ እንግዲህ ሁላችንም አሸንፈን መንግስት ተመስርቷል። ይህ ግን ስል በቃ የመጨረሻው ግብ ነው ብዬ ያልል፣ መንግስት መመስረት ግባችን አይደለም። የኛ ግባችን በጣም ብዙ ነው። ኢትዮጵያ በጣም እጅግ በርካታ ችግሮች ውስጥ ነው እያለፈች ያለችው። ከኮቪድ-19 ጀምረክ እስከ ጦርነቱ በለው የኑሮ ውድነቱ በለው፣ በፊት ደግሞ እናም በጣም ነጎርፍም ብዙ ጎድተዋታል ይችን ሀገር። የፖለቲካው ምስቅልቅል ደግሞ የፈጠረው በየቦታ ያለ መፈናቀሉ በጣም በርካታ እንግዲህ ከዚህ በኋላ እቺን ሀገር እንደ በኢኮኖሚም በእንትንም ለመመለስ 24 ሰዓት መስራት አለብን። ህዝቦች መስራት አለባቸው። እኔ እዚህ ስመጣ ተወካዮች ምክር ቤቶችን እንኳን ደስ አላችሁ ልል አይደለም የመጣው፣ እንደ ሀገር እንደ ኢትዮጵያ እንኳን ደስ አለን። ግን አሁን እንነሳ እንኳን ደስ አለን የምንለው ለመስራትና ለመዘጋጀት አዲስ ምዕራፉን ለመክፈት ተዘጋጅተናል፣ ከፍተናል። ግን በጣም ስቲቭ የሆነ ዳገት ይጠብቀናል። በጣም ከፍተኛ ውጣ ውረድ አለብን። ዜጎቻችን ሪሊ በጣም ብዙ አጣብቂኝ ውስጥ ነው ያሉት። እየሞቱ እየተፈናቀሉ ንብረታቸው እየወደመ ነው ያለው። ይሄንን ሁሉ መፍታት መቻል አለብን። ይሄንን ስናደርግ ብቻ ነው አዲሱ ምዕራፍ በጥሩ ነገር ተከፈተ የምንለው። ኦፍኮርስ ከፍተነዋል፣ ግን ከፍተኑ መክፈቱ ብቻውን የመጨረሻ ግቡ አይደለም።
ቅድሚያ ሊሰጠው የሚገባው ለመስራት በቅድሚያ መነሳት ያለበት ምንድን ነው? አዲሱ ፓርላማ፣ አዲሱ መንግስት፣ ጠቅላይ ሚኒስትሩ
ተዛሬ ጀምረን የምንሰራቸው ቁጥር አንድ ስራዎች ያልከኝ እንደሆነ ህዝባችንን መታደግ መቻል አለብን። ህዝባችንን የምንታደገው ደግሞ ኢትዮጵያ ተብላ የተቀመጠ ቴሪቶሪ አለ። እዚህ ዛሬ እኔ እናንተ ተቀምጠን ትግራይ ውስጥ ያሉ ህዝቦቻችንን ማሰብ መቻል አለብን። እነዚህን ሁሉ ስንታደግ ነው እቺ ሀገር ሙሉ የምትሆነው። በየቦታው ብዙ መንገጫገጮች አሉ፣ ብዙ ተቃዋሚዎች አሉ። አብይን ዶክተር አብይን ልትቃወሙ ትችላለህ፣ ጠቅላይ ሚኒስትሩ ልትቃወሙ ትችላለህ፣ ሚኒስትሩ ልትቃወሙ ትችላለህ። ሀገርህን ግን ኢትዮጵያን ኢምፖስብል ማያውቅና መገንዘብ ያለብን ይሄንን ነው። መንግስታቶች ይመጣሉ ይሄዳሉ፣ ይሄ ሂደት ነው። ሀገር ግን እቺ ሀገር እኔ እናንተ ዛሬ ምንድ ዝብ ብለን በምን እንትን በምናወራላት አይደለችም። ለብዙ ሺህ ዓመታት የኖረች ሀገር ነች፣ ወደፊትም የምትኖር ነች።
አስተያየት የሰጡትን እንግዶች በአሜሪካ ድምጽ አድማጮች ስም አመሰግናለሁ። ወደ ተከታዩ ዘገባችን እናልፋለን። ወደ ድሬዳዋ ነው የምንወስዳችሁ። በድሬዳዋ ከተማ አደባባይ ላይ አዲስ አበባ ይካሄድ የነበረውን ዝግጅት በመከታተል ቀናቸውን እንዳሳለፉ በዚያ የሚገኘው ዘጋቢያችን አዲስ ቸኮል አጋርቶናል። እስቲ አጠር ያለ ዘገባም አድርሶናል።
አመሰግናለሁ አድማጭ ተመልካቾቻችን። በዛሬው ዕለት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት መስረታ በቀጥታ ቴሌቪዥን እየተላለፈ ሲሆን ይህንኑ ስነ ስርዓት እዚህ ድሬዳዋ ላይ በለጋራ አደባባይ ለመከታተል የአስተዳደሩ ከፍተኛ አመራሮችና የከተማ ነዋሪዎች በለጋራ አደባባይ ተገኝተዋል።
ስሜ አንቀጽ መንገሻ ይባላል። ከ02 ቀበሌ ከቀጠናን መንደር 3 ነው የመጣሁት። አሁንም ቢሆን እንደ ድሬዳዋ ብዙ ለውጥ ይፈልጋል። ወጣቱ በብዛት ስራ የለውም። እንደገና በልማት በኩልም ብዙ ይቀረዋል። ብዙ ነገሮችን መታየት አለባቸው። የኑሮ ውድነቱም እንደዚህ በማህበረሰብ ውስጥ ብዙ እየተበራከተ መንግስትን እንድንጠላና ጥላቻ እንዲመጣብን እየተደረገ ስለሆነ ይሄ ዋናው መሰረት የሆነ የወጣቱ ስራ ማግኘት፣ የማህበራዊ ህይወት መቀየር፣ የለውጥ ማምጣት እንዳለበት እርግጠኛ ነው። ወደፊት
እኛ አሁን ከዶክተር አብይ የምንጠብቀው ድሬዳዋ እንደገና ተንሰራርታ ለሀገራችንን እንደገና እንደሚያነሳትና እንደሚያሳድጋት በተለይ ድሬዳዋ እኔ 5 ልጅ ይዤ ቤዳ ላይ ነው ያለሁት። ቤት የለኝም። ይሄ 3 ዓመት ቤቴን ካፈረሰ እና በጣም ብዙ ሰው አሁን በየምክር ቤቱ ገብቶ በየትልቅ መስሪያ ቤት ገብቶ ዶክተር አብይ ሁሉን ፍላጎታችን እንደሚያሟላልን ስራ አጡም ልጆቻችንም ስራ እንደሚያገኙልን እርግጠኛ በመሆን ሀገራችን ወደፊት እንደምታድግ አሜሪካ የምትሆነው ኢትዮጵያ ነች።
በድሬዳዋ አዲስ የተሾሙት አፈ ጉባኤ ፈቲ አደምም ከአዲሱ መንግስት ዲሞክራሲ ይጠበቃል ነው የሚሉት።
ይሄ መንግስት የዲሞክራሲን ጥያቄ ሙሉ በሙሉ ይመልሳል የሚል እምነት ህዝቡም እየጠበቀ ስለሆነ እምነትም እንዲኖራቸው በዚሁ ጥሬን ማስተላለፍ ፈልጋለሁ። የጀመርናትን ዲሞክራሲ እግር የመትከል ጉዳይም በዚሁ እየሄደ በዚሁ እየቀጠለ ይሄዳል ብዬ ተስፋ ላደርግ ወዳለሁ። ለህዝቡም በዛው ልክ የፈለጋችሁትን ዲሞክራሲያዊ እግር እየተከልን እንሄዳለን። ህዝቡም ከኛ ጎን እንዲሆን በዚሁ ጥሬን ማስተላለፍ ወዳለሁ።
6ኛው ብሔራዊ ምርጫ ከዚህ በፊት ከነበሩት 5 ምርጫዎች አንጻር ነጻ ነበር ያሉት አቶ አክሊለ ታጠቅ የተባሉ የከተማ ነዋሪ በበኩላቸው በኦሮሚያ፣ አማራ፣ ደቡብና አዲስ አበባ አስተዳደሮች የተቃዋሚ ፖለቲካ አመራሮች በክልሎቹ መንግስታት ውስጥ መካተታቸውን በአድናቆት እንደሚያዩ የገለጹት
ፖለቲካ እያንዳንዱ የራሱ ርዕዮት ሊኖረው ይችላል፣ የራሱ ፍልስፍና ሊኖረው ይችላል፣ የራሱ እምነት ሊኖረው ይችላል። ነገር ግን በትብብር መስራት ደግሞ ይሄ በሀገራችን ታሪክ ለመጀመሪያ ጊዜ ማለት ነው የታየ ከመሆኑ አንጻር ለየት የሚያደርገው ነገር ነው።
ድሬዳዋ አስተዳደር ምክር ቤት አፈ ጉባኤ ወይዘሮ ፈቲ አደምም የተቃዋሚዎችን መካተት የብዙሀነት ማሳያ ነው ይላሉ።
እቺ ሀገር የሁላችንም ናት። የብልጽግና ብቻ ሳትሆን፣ የአብን ብቻ ሳትሆን፣ የኢዜማ ብቻ ሳትሆን እቺ ሀገር ያገባኛል የሚል ስሜት እንዲፈጥር ነው ዛሬ የቀሩትን ፖለቲካ ፓርቲ ራሱ እያሳተፍን ያለንበት በዛ ልክ ነው። ለምን እቺ ሀገር የጋራችን ናት የሚል ስሜት እንዲሰማቸው ነውና በዚህም ሌሎችም ሀገር ከኛ ተሞክሮ ይወስዳል ብዬ እጠብቃለሁ።
አድማጮች፣ አሁን ደግሞ ዘጋቢዎቻችን በየአካባቢያቸው በሚገኙ ነዋሪዎችን አስተያየት ጠይቀዋል። ከአምቦና ከሐዋሳ የተጠናቀሩ አስተያየቶችን አካተን እንደሚከተለው እናስደምጣቸዋለን።
አብነት ከአምቦ፣ ያው አብይ በመመረጡ ያው በጣም ደስ ብሎናል። በስራዎቹ ላይም በዚሁ ባለበት መበረታታትም ባለበትም መደገፍም ያለበት መንግስት ነው። ህዝቡ ምን ይፈልጋል የሚለውን አንድ በአንድም ያው እየመለሰልን ነው። በዚሁ ተበራርቶ መቀጠል አለበት ነው ምለው። እኔ ከክልልም ደረጃ ወርዶ ያለውን ነገር የስራ እድልም ቢፈጥርልን ደስ ይለናል። አሁን ብዙ ወጣቶች በስራ አጥነት ላይ ነው ያለ ነው እና አንዳንድ ነገሮችም ቢያስተማራልን እስከታች ድረስ ወርዶ ያለውን ነገር ችግር ቢፈታልን የስራ ጉዳይ ነው በቃ ያንን ነገር ቢያስተካክልልን ደስ ይለናል።
እሺ፣ ስሜ ሀብታሙ አህመድ ይባላል። እዚህ አሶሳ ከተማ ነዋሪ ነኝ። አዲሱ የመንግስት ምስረታ ያው የተሰማ ያለው ነገር ደስ ይላል። ያው በወጣቱ ዙሪያ ላይ ከዚህ በፊት የነበረው ምንም ይህን ያህል አመርቂ ውጤት የለም። በወጣቶች ዙሪያ ምንም የተሰራ አይደለም። ያው በአዲሱ የመንግስት ምስረታ እንግዲህ የሚሻሻሉ ነገሮች አሉ ብለን እንጠብቃለን።
እንዳለ ተመስገን እባላለሁ። መንግስት ምስረታው እንግዲህ እንደ ሀገር ስንመለከተው ከሚገባው በላይ ነው ደስታ የተሰማን። የምንጠብቀውም ነበር በመሰረቱ።
ሄለን ዮሐንስ እባላለሁ። የመንግስት ምስረታው በጣም እንደጠበቅኩት ነው። በጣም ደግሞ ደስ ብሎኛል። ያው የመረጥኩት አብይን ነበረ፣ ማለት የብልጽግና ፓርቲን ነበረ። ይመራኛል ይሆነኛል ብዬ ስላሰብኩኝ ማለት ነው። እና ለዛ ደስ ብሎኛል።
ለገሰ ተራ እባላለሁ። ሀዋሳ ከተማ ነው የምኖረው። አንዲት ሉዓላዊ ሀገር ያው የምታደርገው ድርጊት ነው ብዬ ነው የሚወስደው። በህዝብ የተመረጠ መንግስት መኖር አለበት።
ናታኒም ዮሐንስ እባላለሁ። እኔ ከጠበቅኩት በላይ ነው ያየሁት። ምክንያቱም አልጠበቅኩም እንደዚህ በሰላማዊ መንገድ ይሄ ነገር ይሆናል ብዬ አላሰብኩም ነበር። ካለው ሁኔታ አንጻር፣ ከሀገሪቱ ነባራዊ ሁኔታ አንጻር አላሰብኩኝም ግን ያው እግዚአብሔር ፈቅዶ ሆኗል እና ደስ ብሎናል። እኔ ከተጠበቅኩት በላይ ነው።
ጸጋዬ ላላም እባላለሁ። መግለጽ የሚከብድ ደስታ ተሰንቶኛል እና በጣም ነው ደስ ያለኝ።
ለምን እንደሆነ ደስ ያለ?
በህዝብ የተመረጠ መንግስት ነው። ከዚህ በፊት ሁሉ አጭበርብሮ ያለፈ መንግስት አይደለም። ስለዚህ ለህዝብ ምላሽ ይሰጣል ብዬ ስለገመትኩ በጣም ነው ደስ ያለኝ።
ብዙ ወጣቶች አሁን የስራ እድል አልተመቻቸላቸውም እና ስፔሻሊ በእኛ ክልል አካባቢ በጣም ብዙ ችግር አለ እና ያን ቢስተካከልልን ይሄ የሁሉም ወጣት ጥያቄ ነው ብዬ አስባለሁ። ሌላው ደግሞ የኑሮ ውድነቱ በጣም ከባድ ነው። ስፔሻሊ የኢኮኖሚ ደረጃቸው በጣም ዝቅተኛ ለሆኑት በጣም ከባድ ነው በአሁኑ ጊዜ ማለት ነው እና ይሄንን መንግስት ቢያስብበት በጣም ማለት ነው እንደሚስተካከልም ደግሞ አምናለሁ።
ዋና ህዝቡ የሚፈልገው ውስጥ ያየነው ነገር ልማት ጥያቄ አለ። የህግ በላይነት ጥያቄ መፈታት አለበት። ኢትዮጵያዊ የትም ቦታ ሰርቶ መኖር የህግ በላይነት አለበት። ይሄ ማለት የህግ በላይነት መኖሩን ህሊናችን ማመን አለብን። በቡድን የሚሆን ነገር የለም። የህግ በላይነት ማመን አለብን መኖሩን እና ይህንን ማስከበር መቻል አለበት የሚመረጠው መንግስት።
በጣም ብዙ ነገር ይጠበቃል። ብዙ የቤት ስራ አለ። አሁን አባይ ግድብ አለ። እሱ ተገድቦ ቢያልቅልን ደግሞ የተሻለ ለሚመጣው ትውልድ ተስፋ ይሆናል። እና እነዚህ ትልቅ ግድቦች ተጀምረው ያላለቁ ተጀምረው ደግሞ በተለያየ ነገር መሀል ላይ የቆሙ እነዛ ነገሮች ቢያልቁና በታማኝነት ደግሞ ይሄ መንግስት ህዝባችንን እንዲመራ ኢትዮጵያ የምትፈልገው በቃ ታማኝ መሪ ነው።
አስተያየት ለሰጡን አድማጮቻችን ስም እናመሰግናለን። አድማጮች፣ አሁን የፕሮግራም ማሳሰቢያ አለን።
የአሜሪካ ድምጽ
የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን የአማርኛ፣ የአፋን ኦሮሞ፣ የትግርኛና የጋቢና ቪኦኤ ተመልካቾቻችንና አድማጮቻችን
ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ
የአማርኛና የትግርኛ ስርጭቶቻችን ራዲዮ በቴሌቪዥን፣ የአፋን ኦሮሞ ስርጭታችን በቴሌቪዥንና በራዲዮ
በሳተላይት በሚከተሉት አድራሻዎች ታገኙናላችሁ።
ቪኦኤ ጋቢናም ኢትዮሳት ላይ ይገኛል።
በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ኢትዮሳት ላይ በቨርቹዋል ቻናል 57 ዲግሪስ ዌስት
የቨርቹዋል ቻናል ሲስተም መለያ ቁጥሮች
ለኢትዮጵያ፣ ለኤርትራና ለጅቡቲ አድማጮቻችንና ተመልካቾቻችን
6230
ለሶማሊያ
6231
ለኬንያ
6232
ለቪኦኤ 24 ተከታታዮች
6233
እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን
6229 ናቸው።
የስርጭት መስመሮች ዝርዝር መረጃዎችን ከዌብሳይቶቻችንና ከማህበራዊ ገጾቻችን ላይ ታገኛላችሁ።
የአሜሪካ ድምጽ ቪኦኤ።
አድማጮች፣ ስርጭታችንን ልናጠናቀቅ ነው። አንድ የሰኞ ምሽት ዘገባ ይቀርናል። ስፖርት ነው።
በለንደን ማራቶን አትሌት ሲሳይ ለማ አሸነፈ። ኢትዮጵያዊው አትሌት ሲሳይ ለማ ትናንት የተካሄደውን የለንደን ማራቶን አሸንፏል። አትሌቱ ውድድሩን ለማጠናቀቅ 2 ሰዓት ከ4 ደቂቃ ከ1 ሰከንድ ነው የፈጀበት። ኬንያዊው ቪንሴንት ኪፕቹምባ 2 ሰዓት ከ4 ደቂቃ ከ28 ሰከንድ በመግባት ሁለተኛ ሆኖ ውድድሩን አጠናቋል። ሌላኛው ኢትዮጵያዊ አትሌት ሞስነት ገረመው 2 ሰዓት ከ4 ደቂቃ ከ41 ሰከንድ በሆነ ሰዓት በመግባት ሶስተኛ በመሆን የነሐስ ሜዳሊያ አሸናፊ መሆን ችሏል። በሴቶቹ ምድብ ደግሞ ኬንያዊቷ ጆይስሊን ጄፕኮስጌ 2 ሰዓት ከ17 ደቂቃ ከ43 ሰከንድ በመግባት አሸንፋለች። ኢትዮጵያውያኑ አትሌቶች ደግቱ አዝመራውና እሸቴ በከሪ ሁለተኛና ሶስተኛ በመሆን ውድድሩን አጠናቀዋል። ትውልደ ኢትዮጵያዊቷ የባህሬን አትሌት ቃል ኪዳን ገዛኸኝ የ10 ኪሎ ሜትር የዓለም ክብረ ወሰንን ሰበረች። በኦሎምፒክ የ10,000 ሜትር የብር ሜዳሊያ ተሸላሚዋ ቃል ኪዳን ገዛኸኝ ትናንት እሁድ በጄኔቫ የተካሄደውን የ10 ኪሎ ሜትር ውድድር 29 ደቂቃ ከ38 ሰከንድ በመግባት ያሸነፈች ሲሆን የርቀቱን የዓለም ክብረ ወሰንን በ5 ሰከንድ በማሻሻል ክብረ ወሰኑን በእጇ አስገብታለች። የ30 ዓመቷ ባህሬናዊት ቃል ኪዳን እንደ አውሮፓውያኑ በ2017 በኬንያዊቷ ጆይስሊን ጄፕኮስጌይ በ29 ደቂቃ ከ43 ሰከንድ ተይዞ የነበረውን ክብረ ወሰን ነው የሰበረችው። በእለቱ የለንደን ማራቶንን ያሸነፈችው ጄፕኮስጌይ የ10 ኪሎ ሜትር ክብረ ወሰኗ መሰበሩን የሰማችው ከድሏ በኋላ ነበር። ስለ ክብረ ወሰኑ መሰበር ተጠይቃ በሰጠችው አስተያየትም ማድረግ እንደሚቻል ለማሳየት ክብረ ወሰኑ መሰበሩ በጣም ጥሩ ነው፣ ግን አሁን እዚህ በማሸነፌ ደስተኛ ነኝ የሚል ምላሽ መስጠቷን የዓለም አትሌቲክስ መረጃ ያሳያል። ኬንያውያኑ አግነስ ቲሮፕና ሴሊፊን ቼስፖል ሁለተኛና ሶስተኛ ወጥተዋል። በወንዶች ምድብ ደግሞ የዓለም ግማሽ ማራቶን ክብረ ወሰን ባለቤቱ ኬንያዊው ኪቦት ካንዲ 26 ደቂቃ ከ51 ሰከንድ በሆነ ሰዓት የሀገሩን ልጆች ፊሊክስ ኪፕኮችና ቦኒፋስ ኪቦትን አስከትሎ በመግባት አሸንፏል። ፊፋ የዓለም ዋንጫ በየሁለት ዓመቱ እንዲካሄድ ያቀረበው ሐሳብ ተቀባይነት እንዲያገኝለት የጀመረውን ጥረት ቀጥሏል። የዓለም እግር ኳስ ማህበራት ፌዴሬሽን ፊፋ ከፍተኛ ትችት እያስተናገደ ለሚገኝበት የዓለም ዋንጫን በየሁለት ዓመቱ የማካሄድ ሐሳብ ድጋፍ ለማግኘት ተጨማሪ ጥረት በማድረግ ላይ ይገኛል። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ባለፈው ሐሙስ ከ200 በላይ ሀገራት ብሔራዊ ፌዴሬሽኖች ጋር የመሪዎች ጉባኤ አካሂደዋል። በበይነመረብ የተካሄደው ስብሰባ ከ2024 በኋላ የወንዶችና የሴቶች እግር ኳስ ውድድሮች የሚካሄዱበት ዓለም አቀፍ የጊዜ ሰሌዳ ወይም ካላንደር ላይ ለመወያየት ነበር። ሆኖም በውይይቱ ላይ የዓለም እግር ኳስ አስተዳዳሪው አካል ፕሬዝዳንት የዓለም ዋንጫን በየሁለት ዓመቱ ለማካሄድ ድርጅታቸው ያነሳውን ሐሳብ ለማስረጽ ተጠቅመውበታል ነው የተባለው። ኢንፋንቲኖ ሐሳቡን ሲያብራሩ ፊፋ የእግር ኳስ ዓለም አይቶት የማያውቀውን ሁሉን አካታችና ጥልቅ የምክክር ሂደት እያካሄደ መሆኑን ገልጸው በመላው ዓለም የእግር ኳስ ልማት ፍላጎቶች ሊሳኩ የሚችሉት ተጨማሪ ስኬታማ ውድድሮች በመደበኛነት ከተከናወኑ ብቻ ነው ብለዋል። የእግር ኳስ ታሪክን ቅርጽ ለማስያዝ ካለፈው ለመማርና የወደፊቱን የተሻለ ለማድረግ እድሉ አለን። ምክንያቱም ራዕያችን እግር ኳስን እውነተኛ ዓለም አቀፋዊ ውድድር ማድረግ ነው ያሉም ሲሆን፣ ነገር ግን ለውጦችን የምናደርገው ሁሉንም የሚጠቅም ከሆነ ብቻ ነው ሲሉም ፕሬዝዳንቱ አክለዋል። ከቅርብ ሳምንታት ወዲህ ፊፋ ሐሳቡ ተቀባይነት እንዲያገኝለት ያለማቋረጥ ግፊት በማድረግ ላይ ይገኛል። እስካሁን በአራት ዓመት አንዴ በመካሄድ ላይ የሚገኘው የዓለም ዋንጫ በየሁለት ዓመቱ ቢካሄድ የሚለውን ሐሳብ ያመነጩት የቀድሞው የአርሰናል አሰልጣኝና አሁን ላይ በፊፋ የዓለም እግር ኳስ ልማት ኃላፊ ሆነው በማገልገል ላይ የሚገኙት አርሴን ቬንገር ናቸው። ይሁንና ሐሳባቸው ከተለያዩ አካላት ድጋፍ ቢያገኝም በርካታ ትችቶችንም አስተናግዷል። በመጨረሻም ቶኪዮ የ2025ን የዓለም አትሌቲክስ ሻምፒዮና ለማስተናገድ ጥያቄ ማቅረቧ ተሰማ። በቅርቡ የኦሎምፒክና ፓራሊምፒክ ጨዋታዎችን ያስተናገደችው የጃፓኗ ርዕሰ መዲና ቶኪዮ የ2025 የዓለም አትሌቲክስ ሻምፒዮናን ለማስተናገድም ጥያቄ ማቅረቧን የተለያዩ የስፖርት መገናኛ ብዙሃን ዘግበዋል። የጃፓን አትሌቲክስ ፌዴሬሽኖች ማህበር ጄኤፍ ውድድሩን የማዘጋጀት ፍላጎቱን ቀነ ገደቡ ከመጠናቀቁ ከመስከረም 21 በፊት እንዳሳወቀ ነው ዘገባዎች የሚያመለክቱት። የዓለም አትሌቲክስ ፕሬዝዳንት ሰባስቲያን ኮ ቶኪዮ ሻምፒዮናውን ብታስተናግድ ደስተኛ እንደሚሆኑ ባለፈው ዓመት ለጃፓን አትሌቲክስ ፌዴሬሽን ገልጸው የነበረ ሲሆን፣ ምክንያታቸው ደግሞ በከተማዋ የተመለከቱት ብሔራዊ ስታዲየም የዓለም አትሌቲክስ ሻምፒዮናን ለማስተናገድ እጅግ አመቺ ነው የሚል ነው። ብሔራዊ ስታዲየሙ በቶኪዮ 2020 ኦሎምፒክና ፓራሊምፒክ ጨዋታዎች ወቅት የአትሌቲክስ ውድድሮች የተካሄዱበት ከመሆኑም ባለፈ የመክፈቻና የመዝጊያ ስነ ስርዓቶችም የተከናወኑበት ነው። የ2025 የዓለም አትሌቲክስ ሻምፒዮናን ለማስተናገድ ከዚህ ቀደም ጥያቄ ያቀረቡት ኬንያ፣ ሞሮኮና ደቡብ አፍሪካ ሲሆኑ ጥያቄው የቀረበው ከኮቪድ-19 ወረርሽኝ በፊት ነበር። የዓለም አትሌቲክስ የውድድሩን አዘጋጅ ሀገር በመጋቢት ወር ያሳውቃል ተብሎ ይጠበቃል። ከ2025ቱ ሻምፒዮና በፊት ሁለት የዓለም አትሌቲክስ ሻምፒዮናዎች የሚካሄዱ ሲሆን በኮቪድ-19 ምክንያት ከ2021 ተራዝሞ ወደ 2022 የተሻገረው ሻምፒዮና በዩናይትድ ስቴትስ ኦሪገን ግዛት ዩጂን ከተማ ይካሄዳል። የ2023ቱን ደግሞ የሃንጋሪዋ ቡዳፔስት ታስተናግዳለች። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚሁ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የሰኞ ምሽት የስፖርት ዘገባችንን ነበር ያስደመጥናችሁ። ኬኔዲ አባተን ለዘገባው እናመሰግናለን። የተከበራችሁ አድማጮች፣ አሁን እንግዲህ ከምሽቱ 3:59 ሆኗል። ጥቂት ሰከንዶች ናቸው የቀሩ ልንሰናበታችሁ። ዝግጅቶቻችንን አጠናቀናል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱን ስታቀናብርልን ቆይታለች። በስርጭት ምህንድስናው ሲድራ ፍራንክሊን አብሮን ነበር። እናንተም ደግሞ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በነገው ምሽት መደበኛ ዝግጅታችን እንገናኛለን። በእኛ በኩል ለዛሬ ሰላም፣ በደህና እደሩ።